የተወደዳችሁ የእግዚአብሔር ቤተሰቦች የጌታችን የኢየሱስ ክርስቶስ ሰላም ለሁላችሁም ይሁን። ዛሬ በሀገራችን ሥርዓተ ሊቱርጊያ መሠረት አራተኛውን ዘመነ ጽጌ እንጀምራለን። ለዚህም ቀን ቤተ ክርስቲያን ይስማማል ብላ የመረጠቻቸው የቅዱሳት መጻሕፍት ምንባባት ይኖራሉ። ለዚህም መጀመሪያ ምንባብ የምንወስደው ከመጀመሪያው የሐዋርያው ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 10 ከቁጥር 1 እስከ 18 ሲሆን፣ ለሁለተኛ ምንባብ ደግሞ የሐዋርያው ዮሐንስ ራእይ ምዕራፍ 14 ከቁጥር 1 እስከ 5 ያለውን እንወስዳለን። ወንጌሉን ደግሞ ከማቴዎስ ወንጌል ምዕራፍ 12 ከቁጥር 1 እስከ 21 ያለውን እንወስዳለን። በተለይም የዛሬ አስተንትኗችን የሚያተኩረው ሁለቱን የመጀመሪያ ምንባባት ሲሆን ወንጌሉን እዚህ አብረን በማንበብ እንሰማለን። እናንተ ግን የመጀመሪያውና ሁለተኛውን መልእክት በቤታችሁ እንድታነቡ እጠይቃችኋለሁ። በተለይ ወንጌሉ የሚያተኩረው ቀጥለን እንሰማለን ስለ ሰንበትና የሰንበትን አከባበር፣ በተለይ ፈሪሳውያን ኢየሱስና ደቀ መዛሙርቱ ሰንበትን አላከበሩም ብሎ ስለ ወቀሷቸውና ስላጉረመረሙ ኢየሱስ ስለ ሰጠው መልስ ይሆናል። ኢየሱስ ክርስቶስ መልስ መሠረት ሰንበት ከአምልኮ ባሻገር ብዙ መልካም ነገሮችን በማድረግ ወደ እግዚአብሔር ለመድረስ ብዙ መንገዶች እንዳሉ ያሳየናል። ሰንበት ደሃን በሽተኞችን የምንጎበኝበት፣ ችግርተኞችን የምንረዳበት፣ ሌሎችን የምንመክርበትና የምናስተምርበት፣ ለነፍሳትም ድነት የምንጥርበት ዕለት መሆኑን ጌታ ኢየሱስ ክርስቶስ መስክሯል። ይህንን ቃል ከወንጌሉ ቀጥለን እንሰማለን። የማቴዎስ ወንጌል ምዕራፍ 12 ከቁጥር 1 እስከ 21። ከዚህ በኋላ ኢየሱስ በሰንበት ቀን በስንዴ እርሻ መካከል ያልፍ ነበር። ደቀ መዛሙርቱ ርቧቸው ስለ ነበር የስንዴ እሸት እየቀጠፉ ይበሉ ጀመር። ፈሪሳውያን ይህንን አይቶ ኢየሱስን፣ እነሆ ደቀ መዛሙርት በሰንበት ቀን ያልተፈቀደውን ያደርጋሉ አሉት። ኢየሱስም እንዲህ አላቸው፣ ዳዊትና አብሮት የነበሩት ሰዎች በተራቡ ጊዜ ዳዊት ያደረገውን ከቶ አላነበባችሁምን? ወደ እግዚአብሔር ቤት ገብቶ ከካህናት በስተቀር እርሱም ሆነ አብሮት የነበሩ ሰዎች ሊበሉት ያልተፈቀደውን የተቀደሰ የመባ ኅብስት በላ። ደግሞስ ካህናት በሰንበት ቀን በቤተ መቅደስ ሰንበትን ሲሽሩ በደል ሆኖ እንደማይቈጠርባቸው በሙሴ ሕግ የተጻፈውን አላነበባችሁምን? ነገር ግን ከቤተ መቅደስ የሚበልጥ እነሆ እዚህ አለ እላችኋለሁ። ደግሞም እኔ የሚፈልገው ምሕረትን እንጂ መሥዋዕትን አይደለም የምለውን የመጽሐፍ ቃል ምን እንደሆነ ብታስተውሉ ኖሮ በደል በሌለባቸው ሰዎች ላይ ባልፈረዳችሁም ነበር። ምክንያቱም የሰው ልጅ የሰንበት ጌታ ነው። የኢየሱስ ከዚያ ስፍራ ተነስቶ ወደ ምኵራባቸው ገባ። በዚያም አንድ እጀ ሽባ ሰው ነበረ። ኢየሱስን ሊከሱት የፈለጉ አንዳንድ ሰዎች በሰንበት ቀን በሽተኞችን መፈወስ ተፈቅዶአልን ሲሉ ጠየቁት። ኢየሱስም እንዲህ አላቸው፣ ከእናንተ መካከል አንድ በግ ያለው በጉ በሰንበት ቀን በጉድጓድ ውስጥ ቢወድቅበት ስቦ የማያወጣው ማን ነው? ታዲያ ከበግ ይልቅ ሰው እንዴት አይበልጥም? ስለዚህ በሰንበት ቀን መልካም ነገር ማድረግ የተፈቀደ ነው። ከዚህ በኋላ ኢየሱስ እጀ ሽባውን እጅህን ዘርጋ አለው። እርሱም በዘረጋው ጊዜ እጁ ዳነለትና ልክ እንደ ደህናኛው እጅ ሆነለት። ፈሪሳውያን ግን ከዚያ ወጥቶ ኢየሱስን እንዴት አድርገው እንደሚገሉት ተማከሩ። ኢየሱስ ግን ምክራቸውን አውቆ ከዚያ ቦታ ገለል አለ። ብዙ ሰዎችም ተከትለውት ሄዱ። የታመሙትም ሁሉ ፈወሳቸው። ስለ እርሱ ለማንም እንዳይናገሩ አዘዛቸው። ይህንም የሆነበት በነቢዩ ኢሳይያስ እንዲህ ተብሎ የተጻፈው የትንቢት ቃል እንዲፈጸም ነው፣ የመረጥኩት አገልጋይ እነሆ ይህ ነው፣ እርሱ እኔ የምወደውና የምደሰትበት ነው። መንፈሴም በእርሱ ላይ አደርጋለሁ፣ እርሱም ቅን ፍርድን ለአራማውያን ያውጃል። እርሱ አይከራከርም ወይም አይጮህም፣ በየመንገዱ ድምፁን አያሰማም። የተቀጠቀጠ ሸምበቆ እንኳን አይሰብርም፣ የሚጠሰውንም የጧፍ ክር አያጠፋም። ይህንንም የሚያደርገው ቅን ፍርድ ድል እስኪነሳ ድረስ ነው። አረማውያን በእርሱ ተስፋ ያደርጋሉ። ወንድሞቼና እህቶቼ ሆይ፣ ጌታ ሰማይና ምድር ያልፋል፣ ቃሌ ግን ለዘላለም ጸንቶ ይኖራል አለ።
Tina
የተወደዳችሁ ክብራና ክብራት ወንድሞችና እህቶች ሆይ እግዚአብሔር አምላካችንና አባታችን ባስተላለፍናችሁ ጊዜያት ሁሉ ጠብቁን ለዚች ቀን ስላደረሰንና ይህንን ቅዱስ ቃሉን እንድንሰማ ባለሟሎች ስላደረገን ዛሬም እናመሰግናለን። ምስጋና ሁሉ ለአምላካችን ይሁን። እግዚአብሔር ዛሬም እንደወትሮው ከተለያዩ ስፍራዎች በተነበቡልን ቅዱስ ቃሉ ይናገረናል። በተለይ በየመጀመሪያ ሐዋርያው ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 10 ከቁጥር 1 እስከ 18 ያለውን ስፍራ ስናነብ ለእግዚአብሔር የመታመንና እግዚአብሔርን መቃወም እግዚአብሔርን አለመታመንና እግዚአብሔርን መቃወም ስለሚያስከትለው ጥፋትና ሞት ስናገር፣ እንዲሁም ሐዋርያው ዮሐንስ ከጻፈው ራእይ መጽሐፍ ምዕራፍ 14 ከቁጥር 1 እስከ 5 ያለውን ስፍራ ደግሞ ስናነብ እግዚአብሔርን መታመንና እርሱን በማገልገል ስለሚገኘው ዘላለማዊ ሕይወትና ክብር እናገኛለን። ሐዋርያው ጳውሎስ እግዚአብሔር በብሉይ ዘመን በምን አይነት አቋም በእስራኤላውያን ታሪክ ገብቶ እንደታደጋቸው መልሶ በማስታወስ ምንም እንኳን እግዚአብሔር እነርሱን ከጠላቶቻቸው እጅ ለመታደግ ቀን በደመና ሌሊት በብርሃን አምዶኖ የመራቸው ለሰው የማይቻለውን ቀይ ባህርን በተአምራዊ ሁኔታ እንዲሻገሩ ቢያደርጋቸው ብዙ የጦር ሰራዊትና ለጦርነት የሚያስለጥናቸው ንጉስም ሳይኖራቸው ብዙ ጠላቶቻቸው እንዲያሸንፉ እግዚአብሔር ብረዳቸው በምድረ በዳ ያልሰሩትን ምግብ እንዲበሉና ካልቆፈሩት የውሃ ጉድጓድ ካለት ከፈለቀው ንጹህ ውሃ እንዲጠጡ ቢያደርጋቸው በዚህ ሁሉ እነርሱ ታማኞች አልነበሩም። በዚህ ነገር ሁሉ እነሱ እግዚአብሔርን አመስጋኞች አልነበሩም። ከዚህ ፈንታ ክፉ ነገርን ተመኙ፣ እግዚአብሔርን ተፈታተኑት፣ በእግዚአብሔርና በሙሴ አገልጋዩ ላይ አጉረመረሙ፣ ጣዖትን በመስራት ጣዖትን አመለኩ፣ ዝሙትንና የተለያዩ ኃጢአቶችን ሠሩ፣ በመካከላቸውም ጥልን አበዙ። ሐዋርያው ጳውሎስ ይህንን በማድረጋቸው ብዙ የእግዚአብሔር በረከት እንዳጡ እነዚህ አይሁዳውያን ይናገራል። በእግዚአብሔር ላይ በመነሳታቸው እግዚአብሔር በመረጠው አገልጋዩም ላይ በመነሳታቸውና እግዚአብሔርን አንሰማም በማለታቸው ብዙ የእግዚአብሔርን ጸጋ አጡ። በኃጢአታቸውም ምክንያት ይወርሷት የነበሩትን የተስፋይቱን አገር ሳያዩአት ሞቱ። ሁላቸውም ከግብፅ የወጡት ሰዎች ሁሉ እድሜያቸው የገፋ በመንገድ እንዲያልቁ እግዚአብሔር አደረገ። መንገዱ ራቀባቸው፣ በበረሃ ቀሩ፣ ለአደጋና ለብዙ ችግሮችም ተጋለጡ። በመርዘኛ እባብ ተነድፎ ሞቱ። እግዚአብሔር ጥበቃውን ከለከላቸው፣ በተለያዩ መቅሰፍት ተለከፉ፣ ከእግዚአብሔርም ምሕረት ራሳቸውን አራቁ። ወንድሞቼና እህቶቼ ሆይ ሰው ከእግዚአብሔር ጥበቃ ውጪ ለአንዲት ደቂቃ እንኳን መኖር አይችልም። እግዚአብሔር የሌለበት ሕይወት ሁል ጊዜ በድን ነው። እኛ ሁላችንም አሳ ከውሃ ውጪ መኖር እንደማይችል ሁሉ የሰው ልጅ ነፍስም ከፈጣሪዋ ያሉት ባህር ውጪ መኖር አትችልም። እኛ ስታዲያ ወንድሞችና እህቶች ሆይ ለጠራን እግዚአብሔር ለአንድያ ልጁ ለጌታችን ለኢየሱስ ክርስቶስ የምንመልሰው ምላሽ ምንድን ነው? ለጠራንና ለአንድያ ልጁ ሳይሳሳ ሳይራራ አሳልፈው ለሰጠን እግዚአብሔር ምን ያክል ታማኞች እንሆናለን? እኔ በራሴ ምን ያክል ለእግዚአብሔር ታማኝ ነኝ ብለን ራሳችንን እንጠይቅ። አይሁዳውያን በበረሃ እንዳደረጉት በማስታና በመሪባ እንዳጉረመረሙትና ኃጢአትን እንዳደረጉት እኛም ዛሬ በራሳችን ውስጥ ይህንን ኃጢአትን መርምር። እኔስ ክፉ ነገርን ተመኝቻለሁ ወይ? በራሴ ላይም ይሁን በሌላ ላይ እንዲደርስ ክፉ ነገር እንዲደርስበት ምክንያት ሆኛለሁ ወይ? እግዚአብሔርን ተፈታችትኛለሁ ወይ? ትዕግስት በማጣት እግዚአብሔርን ቀን በተስፋ ከመጠበቅ ይልቅ በእግዚአብሔር ላይ አጉረመርሜያለሁ ወይ? ዛሬ ስለ እኔ እንደ ጣዖት የሆነብኝ እግዚአብሔርን እንዳላይና እሱን እንዳልሰማ የሚያደርገኝ ነገር ምንድን ነው? ከእግዚአብሔር የሚለየኝ ነገርስ ምንድን ነው? ብለን እያንዳንዳችን ራሳችንን እንገምግም። ሐዋርያው ቅዱስ ጳውሎስ በዚህ መልእክቱ ከአይሁዳውያን ሕይወት እንድንማር እንዲማሩ የቆሮንቶስን ክርስቲያኖች ያስጠነቅቃል። ዛሬ ደግሞ በዘመናችን ቤተ ክርስቲያን ይህንን ቃል ለምንሰማ ሁላችን ማስጠንቀቂያ የሆነን ዘንድ ይህንን ቅዱስ ቃል መርጣልናለች። እኛ ዛሬ በእግዚአብሔር ላይ እንዳናጉረመርም አይሁዳውያን በማሳና በመሪባ እንዳደረጉትና ከእግዚአብሔር ምሕረት ራሳቸው እንዳገለሉት እንዳናደርግ ፊታችንን ከእርሱ አዙረን ወደ ሥጋችን ፍላጎት እንዳንሄድ ወደ ችግራችን ባሕር ተመልክተን እንዳንዋጥ ወደ እግዚአብሔርና ወደ መንግሥቱም ጽድቅ እንድንመለከትና በረከትን እንድናገኝ የእርሱን ፈቃድ ችላ ብለን የሥጋችንን ፈቃድ እንዳንፈጽም እግዚአብሔርን የሕይወታችን ቀዳሚ ስፍራ እንድናደርግ የሕይወታችን ግብ እንድናደርግ ከልባችን ክፋት እንድናስወግድና በንጽሕና እንድንኖር እንዲሁም ቅዱስ ቃሉ እንደምናገረው ንጹሕ ልብ ያላቸው እግዚአብሔርን ያዩታልና እንደምለው በንጽሕና እንድንኖር ዛሬ ቤተ ክርስቲያን ጥሪ ታደርግልናለች። ክቡር የሆነውን ሥጋችንን እንዳናረክስና በእግዚአብሔር ታምነን ከኃጢአት ርቀን እንድንኖር ዛሬ ቅዱስ ጳውሎስ በዚህ በመጀመሪያ ቆሮንቶስ መልእክቱ ምዕራፍ በዚህ በመጀመሪያ ቆሮንቶስ በጻፈው መልእክቱ በተለይም በምዕራፍ 10 ቁጥር 1 እስከ 18 ባለው ክፍል ውስጥ ያስተምረናል። ሐዋርያው ቀጥሎም አይሁዳውያን በበረሃ እነዚህን ኃጢአቶችና ክፋቶችን በመፈጸማቸው ራሳቸውን ስላረከሱ የተሰጣቸውን ክብር አጥቶ ሥጋቸው በበረሃ እንደ ቀረ እኛ የእግዚአብሔር ልጆች የሆን እንድንሆን በልጁ በጌታችን በኢየሱስ ክርስቶስ የተጠራንና የተጠመቅን ደግሞ በዘመናችን ተመሳሳይ ኃጢአት ክፋትና ስህተትን በቸልተኝነት በመፈጸም በአንዱ በእግዚአብሔር ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ አማካይነት የተሰጠንን የዘላለማዊ ሕይወት ስጦታ እንዳናጣ ሐዋርያው አበክሮ ያስተምረናል። በተመሳሳይ ሁኔታ በከፍተኛ የክርስቲያኖች ስደት ጊዜ በስደት ታስሮ ካለበት ቦታ ታላላቅ ራእዮችን ያየው ሐዋርያው ዮሐንስም በተለይ በራእይ መጽሐፉ ምዕራፍ 14 ቁጥር 1 እስከ 15 ላይ ሲገልጽ በእምነቱ ጸንቶ ክርስቶስን እስከ መጨረሻው የሚጠባበቅ ዋጋው ታላቅ እንደሆነ ይናገራል። ይሁን በዘመናችን በዘመናቸው ለአምላካቸው ለእግዚአብሔር ለልጁም ለጌታችን ለኢየሱስ ክርስቶስ የተገዙት ልብሳቸውን በደሙ ያነጹ እንደሚከብሩ ይናገራል። ይህም ማለት ኃጢአታቸው በክርስቶስ ኢየሱስ ደም ስለተሰረየላቸውና ክርስቶስ ኢየሱስ በቀራንዮ ጎልጎታ የከፈላቸውን የኃጢአት ካሳ ማለቱ ነው። ሐዋርያው ዮሐንስ ይህን ራእይ ያየው መጀመሪያ ለማለት እንደሞከርነው ቤተ ክርስቲያን በስደት ላይ በነበረችበት ጊዜ ነው። ይሁንና ለአምላካቸው ክብር በእርሱ በመታመን እምነታቸውን ጠብቆ ሕይወታቸውን ለእርሱ ክብር መሥዋዕት አድርጎ ሕይወታቸውን አሳልፎ ስለ ሰጡት ነገር ግን ስለ ተከበሩት ይናገራል። 144,000 የሚያመለክተው ሙላትን ነው። ይህም 12,000 ጊዜ 12,000 ያሳያል። 12 ቁጥር በመጽሐፍ ቅዱሳችን ሙላትን ያመለክታል። 12ቱ ሐዋርያት፣ 12ቱ የእስራኤል ነገዶች፣ 12ቱ የቅድስት ድንግል ማርያም በራእይ መጽሐፍ ላይ የተጻፈው ከዋክብቶች የሚያሳዩት ሙላትን ነው። የመላውን ሕዝብ ነገድ ጎሳና ቋንቋን ይወክላል። እነዚህ ሰዎች ለዚህ ክብር የበቁት በአምላካቸው እስከ መጨረሻ በማመናቸው፣ ሌላ ባዕድ አምልኮ ባለማምለካቸው፣ ኃጢአት ሰርቶ ባለመርከሳቸው፣ በዘመናቸው በጉ የሆነውን ክርስቶስን በሕይወታቸው በመከተላቸው፣ ሥቃይና መከራን በትዕግሥት በመቻላቸው፣ ለእርሱ ታማኝ ደቀ መዛሙርት በመሆን ሕይወታቸውን እስከ መስጠት በመድረሳቸው ለዚህ ክብር በቁ። በአጠቃላይ ወንድሞቼና እህቶቼ ሆይ እነዚህን ሁለቱን በተለይ የመጀመሪያ ቆሮንቶስን ምዕራፍ 10ና የዮሐንስ ራእይ ምዕራፍ 14 ላይ የተነበቡልንን ምንባባትን በጥቅሉ ስንመለከተው እንደ ቀድሞ አይሁዳውያን በተለይ ሐዋርያ ጳውሎስ እንደምለው እንደ ቀድሞ አይሁዳውያን ኃጢአት ካበዛችሁ ትሞታላችሁ ነው። እንዲሁም ሐዋርያው ዮሐንስ ደግሞ በእግዚአብሔር የሚታመኑ ድልን አግኝቶ ከእርሱ ጋር ለዘላለም ይኖራሉ ይላል። በተለይ ኢየሱስ ክርስቶስ ደግሞ በቅዱስ ወንጌሉ በተለይ ሥርዓትን በማክበር ወይም ደግሞ ሰንበትን በማክበር ላይ መጽናት ብቻ ሳይሆን መልካም ነገርን በተለይ ምህረትን ማድረግ እንደሚገባ ለምን ምህረትን የሚያደርጉ ምህረትን ያገኛሉ ይላልና እኛ ታዲያ ይህንን የሰማነው እግዚአብሔር ቅዱስ ቃል በማክበር ወደ ዘላለማዊ ህይወት እንድንደርስ ኢየሱስ ክርስቶስ ጸጋውና ብራኬውን ያብዛልን አሜን።